ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 7 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የታወረ ህሊና ይሁዳውያንን ሁላ ዞሮ ያሳደደ በቁመና ገሎ አስሮ የማገደ አጥማቸው ተፈጭቶ ሳሙና እንዲፈጠር ጠበብቶች ሰብስቦ ይመክር የነበር ከጀርመን በስተቀር ሊኖር አይገባም በጭራሽ ሌላዘር እያለች ፎክር ዓለምንም በመላ ያን ያስጨነቀው በደም የተከረው ጸለተው የሆነው ሂትለርም እኮ አይታላየበት ሁለት አይነ ነበረው። እኛም በፋሽስት ጣሊያን በቦምብ ስንፈራርስ በጋዝ ስንቃጠል ከሀገር ስንጋዝ ከቤት ንብረታችን ስንፈነቃቀል ተቆርጦ አንገታችን አናታችን ተሰብስቦ በእንጨት ተሰክቶ ሲነድ እንደችቦ ሙንቶ ሙሶሎኒም ልክ እንደ ሂትለር ዓለም ጉድ ያለለት ህሊና አልባ ነበር። አውግስቶ ፒኖቼም ቺሊን በደልጆቹ አደም ያጨመላለቀ ዜጎቿን ያጠፋ ሰቅሎ ያደረቀ በግር ኳስ ሜዳ ውስጥ ሬሳ የከመረ ባንድ ጉድጓድ ሹን ጠፍሮ የቀበረ እያያላየ ፋሽስት ነበር። የአፓርታይዱም ገዢ ሳውዝ አፍሪካ ውስጥ የጠቆረን ሁላ ቆዳውን ሲያስልት ሲያባር ሲያሳድድ ሲያስገድድ ሲያስግዝ እያየ ኳላየን ፋሽስቱ ያንስ ሚዝ የዝንቱን ደምጠጣ ጨልጦ እንደወተት ሽላው ጽፎ ጣለ እርጉዞ መሸለት ስንት አንገቶች ቆርጦ ስንት አይኖች በሳሳ በታወረልና ያ ንጉስ ቦካ የኛዎች ጉዶች ሀገር ውስጥ በቀሎች ዳግማዊ ሙሶሎኒ ዳግማዊ ሂትለሮች እናቴ ልጇን ስስብልት ገራፊዎች ቆርጠው በሳንጃ ከታስፈው ደብደበው ሲያጎርሷት ሌላኛውን ልጇን ጋዜጣ አጠቅልለው ናፍጣር ከፍክፈው ሲያቃጥሉባት ቀይሽብር ተብሎ ሬሳ ሲነሰነስ በአራቱም ማዕዘን የህዝብ ደም ሲፈስ እነ መንግስቱና ቱባ ኢሰፓዎች ዙሪያ ክብ ሰርተው በሳት ተጫዋቾች የታወረ ህሊና እያዩ ማያዩ ነበሯቸው አይኖች እልፍ ዶክተር ገሎ ሶስት ዶክተሮች አፍሪ የፋሽስቱ ቁንጮ የኢሰፓው መሪ መንግስቱ ኃይለ ማርያም ከዛ ከሙሶሎኒ ዋናው የሚለየው ግብሩ ተመሳስሎ ቆዳው መጥቆሩ ነው። ለውጥን የጠየቀ ያን ብርቅዬ ትውልድ ጠርጎ ሊያጠፋ ሰብስቦ ሲማግድ መች ለህዝብ አስቦ ለሀገር ተቆርቁሮ በደም ተሳክሮ እንጂ ህሊናው ታው የኛዎቹ ጉዶች ሀገር ውስጥ በቀሎች ዳግማዊ ሙሶሎኒ ዳግማዊ ትላሮች ፋሽስቶቹን ሁላ አንድ የሚያደርጋቸው በሀገር ቢለያዩም በየቀለማቸው የታወረ ህሊና እኩይ ተግባራቸው በደም ይወጡና በደም ነው ውርጃቸው። እወይ አገሬ ሰው ሞኛ ይሉት ተላላ እህት ወንድሞቹን እናትና አባቱን ቀርጥፎ የበላ ፋሽስትን ከፋሽስት እያወዳደረ እያለ ይቀልዳል ጅግና ሰው ነበር። የሰው ልጅ ክቡር ነው ብሎ የሚሟገት ያገባኛል ካለ ስለ ሰባይ መብት ሀገር ማለት ሰው ነው። ሰው ማለትም ሀገር መቼም ሊሆን አይችል ወንድ ሸንተረሩ አፈርና ድንበር። ታዲያ ምን ይሉት ነው ፋሽስትን በፋሽስት ይዞ ማውወዳል? አንተ ወይሳው ካሳ የመቅደላን በሳስም ተበላሽ ፋሽስቱ መንግስቱ በስም ፎክሮ እንኳን ጥይት ሊውጥ በጉሩም ኤርፖርቶ በአውሮፕላን ሸሸ። ሲያየጡት አባት ሞሳድ ሞግዲት ሆኑት ሀገሯን አዳክሞ ህዝቡን ጉልበት ነጥቆት ተዋጊ አዋጊውን መኮንኑን ሁላ ድቢያ ፈራስ ግጦት ከሱ ወደ ሂትለር አሳልፎ ሰጥቶት ያን ህዝብ ሰራዊት ለልመና ዳርጎት በርዱ ፎካሪ የሰፋው መሪ ተንቀሳቃሽ ሞት አሁንም አለ ይላል በሳት ይጫወታል። ወለታ አለባቸው በእጁ የጎረሱ የኔ ጀግና እያሉ የሚያንቆላፍሱ ተሳሎ ለይኑናል ዛሬም ሲደግፉት ህፃን እንደነበር እጁን የሚጠባጡትን እንዳስታሉት በርቶ ሲሰነቸው መንጋጋው ሲደክም አገርና ህዝቡን አሳጥቶ ታቅም ወያኔ ለሚሉት ለወጣት የጅም መንጋ አሳልፎ ሰጥቶን ላጥ ብሎ ሄዶ ሌሊቱ ሳይነጋ እኒህ ሰው በላዎች ወያኔ ያደግ ወያኔዎች ልክ እንደ ሂትለር የመጡት ከአንድ ዘር አይናቸው ላይ ሳይሆን ውስጥ አንጎላቸውን ጋርዶት ነጭ ነገር ረግጠው ጨፈላልቀው በደም ተለቃልቀው ከመጓዝ በስተቀር እንኳን እስቴን አዳም አውቁም ያዳም ዘር በደኑ አርባ ጉጉ አሶሳና ወጥ ሰው በቁም ተገፎ ገደል ሲወረወር ጋምቤላ አንዋል ወገን ተጨፍጭፎ እንደ ቂጠል ሲረግፍ አልመርጥህም ያለ ሰላም የጠየቀ በጥይት ሲዘረር በሳንጃ ሲቀጠፍ የእልቂቱ ጠንሳሽ ሂትለር መለስ ዜና ህሊና የጎደለ ሁለት አይን ነበረው ሳይሞት መቻየና እኒህ ሳልሳዊ ፋሽስቶች የሂትለርና ቡንቶ ሙሶሎኒ አደራ ተቀባይ በኦሮሚያ ክልል ያንን ሁሉ ወጣት በጥይት በሳስተው በጠራራው ፀሐይ ወልቃይ ጠገዴ ጎንደር ዙሪያ ጠለም ሰባይ ፍጡሩን እያረዱ እንደከብ ከሙርሲ ከሱርማ በሰው ልጆች አንገት ገመዱን ተብስበው አስረው በሰንሰለት ይነሳሉ ቦቶ የፋሲስት ጭካኔ ዓለምን ማፍረስ ፋሽስቶችን ሁሉ አንድ የሚያረጋቸው ተመሳሳይ ነገር መቀመጫቸው ላይ የሚሰፉት ወንበር ወደ መጸዳጃም ሲሄዱም አይተውት ጥብቅ የሚሉበት እንደማምየቱት ባለንበት ዘመን በስልጡኑ ዓለም እንኳንስ መገደል መሞት መብት አይደለም ግና በወያኔ ሥርዓት ሰውን ሰው በማይለው በሕይወት መንቀሳቀስ መተንፈስ ወንጀል ካንዱ ፋሽስት አንዱ የተሸገርን አብዶ የሚበላውን ጀግና ነው እያልን ይኸውስ ከሆናለን እንደጨለመብን አይን ካሜራ ነው ያንጉል ተጠሪ ቶሎ ቀጫው አርጎ ለጌታው አብሳሪ አይን ካሜራ ነው ያንጉል መልክተኛ ለማተብ የሚያቀርብ ለወሳኙ ዳኛ ዋናው ፈላጭ ቆራጭ ዳኛው ከተዘጋ አይን ኖራል ኖረ ምንም የለው ዋጋ አምሮስ ካልሰራ አይን ቁልጭልጭ ቢል ሲገላመጥ ቢውል የተቀመጠበት ከሆነ ባዶቅን ምንም የለው ዋጋ ጠፋ ተሰወረ አምሮ ሰብየው ሚዛን ተሰበረ ሲግሮ ተረት ቢውል ቢሻው ሲሽከረከር የታባቱ ሊደርስ እንደዋ ቢፈስ እንደቃ ቢሰበር የታወረልኝ
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓ.ም ተመረጠ አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለሚያ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 7 ሜሶን የተበተነው በ1969 ዓ.ም ነው። እንደዛ ከሆነ ደግሞ በ1970 በነበረው ቀይ ሽብር አልተካፈለም። የሜሶን ሰዎች የሚሉት ያንን ነው። ያለ ስማችን ስም ተሰጠን ይላሉ። በ1969 ዓ.ም ክረምት ላይ ሜሶን እንደ ድርጅት አልነበረም። አባላቱ ወይ ታስረዋል ወይ በመሰደድ ላይ ናቸው። ስለዚህ በ1970 ዓመተ ምህረት ቀይ ሽብር ላይ ድርጅቱ አልነበረም ብቻ ሳይሆን ራሱም ሰለባ ነበር። እነሱ እንደ ድርጅት የነበሩት ከ1967 ዓመተ ምህረት አጋማሽ እስከ መጋቢት 1969 ዓመተ ምህረት የመጀመሪያው አሰሳ ነበር። ሁለተኛው አሰሳ ላይ ያልነበሩም እንግዲህ እስከዚያን ጊዜ የሞተውን የታፈነውንና የተገረፈውን ሰው ብዛት አጥራጊዎቹ ናቸው የሚያውቁት። በነስተያየት የደርግ ሽብር በዋነኛነት በሶስት ይከፈላል። ሙሉ 1967 ዓመተ ምህረትና 1968 ዓመተ ምህረት በባለስልጣናት፣ በዘማቾች፣ በገበሬዎች፣ በመምህራን፣ በሰራተኛውና በኢሃፓ ላይ ያነጣጠረ ግድያ ነው። ሙሉ 1969 ዓመተ ምህረት በዋነኝነት ኢሃፓን ለማጥፋት የተደረገ ዘመቻ ነው። በ1970 ዓመተ ምህረት ደግሞ ኢሃፓ ሊጠፋ ስላልቻለ ኢሃፓ የሚመስል ወጣት ላይ ያነጣጠረ የጅምላ ግድያ የተካሄደበትና የተሳካው ቀይ ሽብር ነበር። ስለዚህ የመይሶንን ተሳትፎ እዚያ ውስጥ ፈልገው ጥያቄው ለታሪክ ከሆነ ትክክል ነው። የሌሉበትን ዘመን እንደነበሩ አድርጎ መዘገብ አግባብነት የለውም፣ ማንንም አይጠቅምም። ግን ከደርግ ጋር ሆነን ሰው አልገደልንም ከሆነ ሌላ ጥያቄ ነው። በነገራችን ላይ ይሄ እኮ ለማንም አይጠቅምም። አሁን ይሄ ወሬ ነው ከዚህ እስከዚህ ድረስ ብቻ ነው የገደልኩት ይባላል እንዴ? ነውር ነው። ለማንኛውም መይሶኖች ከደርግ ጋር ተጣልተው መወገዳቸው ለኢሃፓ ጥሩ ነበር ማለት ነው። የመይሶን መጥፋት ፓርቲያችንን አላስፈነደቀውም፣ ሌሎች አራት የደርግ አጋር ድርጅቶች ስለነበሩ ማለት ነው። ሂሳቡ ከአምስት ሲቀነስ አንድ ይሆናል አራት ነው። በአምስት እና በአራት መካከል ልዩነት ቢኖርም ኢሃፓን ለማጥቃት ልዩነት አልነበረውም። ያም ሆኖ ከስነ ልቦና አንፃር የመይሶን መበታተን ለኛ ከፍተኛ ድል ነበር። ምክንያቱም ትጥቅን በመፍታት ደርግን አይዞ በርታ ማለት ፓርቲያችን ከመነሻው ስህተት ነው ይል ነበር። ስለዚህ የነሱ ውድቀት ለኢሃፓ አቋም ትክክለኛነት ማረጋገጫ ነበር። የነሱ ብቻ ሳይሆን በውስጣችን የተፈጠሩት ያንጃዎች አንዱ ጥያቄ ከደርግ ጋር አብሮ የመቆም ጉዳይ ስለነበር ስሜቱ ተመሳሳይ ነበር። ያም ማለያ የመይሶን መጥፋት የኢሃፓን ቤት ከጭንቀትና ከውጥረት አላዳነውም። መይሶኖች በአንድ ቀን የመሪዎቻቸው መታሰር ብቻ መዋቅራቸው ተሽመደመደ። ራሳቸውን ለመከላከል ቅድሚያ ዝግጅት ሳያደርጉ የቆዩት መሪዎችና ተከታዮቻቸው በሚያሳዝን ሁኔታ የደርግ ሰለባ ሆነዋል። የመይሶን አባላት ቁጥራቸው እዚህ ግባ የሚባል ባይሆንም ቁልፍ ሰዎቻቸው ምሁራን ነበሩ። የተገደሉትም በጣት የሚቆጠሩ ናቸው። ከ15 ቀን በኋላ ተገናኘን። የተቀጠርነው እኔ ቤት ነበር። የተለመደውን ምሳና ቡና ተገባብዘን ወደ ስራችን ገባን። እሱ እንደለመደው አልጋ ላይ፣ እኔም ደረቅ ወንበሬ ላይ። የድምፅ መቅረጫዬን ከፍቼ ጥያቄን ጀመርኩ። እስቲ ስለ ኢሃፓ የመሳሪያ ግብግብ ጉዳይ ንገረኝ። ለምንድነው ኢሃፓ ጥይት መተኮስ ያስፈለገው? የደርግ ሰዎች ኢሃፓ መግደል ስለጀመረ ነው እኛም መግደል የጀመርነው ይላሉ። ኢሃፓ በተለያዩ የደርግ ሰዎችና የአጋር ድርጅቶቻቸው አባላት ላይ ግድያ ፈጽሟል። ከሽብር በኋላ በአዲስ አበባ ማዘጋጃ ቤት የሟቾቹ ስም ዝርዝር ተለጥፎ ነበር። በመላው ኢትዮጵያ 270 ናቸው። የኢሃፓን ጠመንጃ ማንሳት ከወቅቱ ሁኔታ ጋር ካላየኸው መልስ አታገኝለትም። ኢሃፓ የደርግ ቀንደኛ ደጋፊዎች ናቸው ስለተባለ ብቻ እርምጃ አይወስድም። ልውሰድ ቢልም የሚቻል አልነበረም። አንድ ሁለት ብለህ የምትቆጥራቸው በድርጅቱ ላይ ምንም ጉዳት ያላደረሱ ሰዎች እንደሞቱ ሰምቻለሁ። ያ ደግሞ ትልቅ ስህተት ነበር። አጠቃላይ ግን የኢሃፋ ተኩስ ራስን ከመከላከል አንጻር ነው ሊወሰድ የሚገባው የሚል እምነት አለኝ። በዚያ ክፉ ዘመን ወጣቶች እየተሳደዱና እየተገደሉ መፈናፈኛ ሲያጡ፣ የሲቪክ ማህበር አባላት ሲታሰሩ ሲገደሉ፣ ኢሃፋ ደግሞ ለበቀልም ይሁን ግድያውን ለመቀነስ የተመረጡትን ገዳይና አስገዳዮች መግደሉ አሬ አይባልም። የገደልን መግደል ልክ ነበር ወደሚል ክርክር ውስጥ አልገባም። የትግል ስልቱ የተቀየረውና እየመረረ ሄደው ሜጃ ከማጣት ነው። መናገር ያስገድላል፣ መጻፍ ያስገድላል፣ ሰላማዊ ሰልፍ ማድረግ ያስገድላል፣ ስራ ማስቆም ያስገድላል፣ ተቃዋሚ መሆን ያስገድላል። ያሰበ ያሳሰበ የሚል አዋጅ ስለነበር ማሰብም ያስገድላል። ያን ጊዜ ጥይትን በጥይት መመከት ያስፈልጋል በማለት የፓርቲው መሪዎች እንደ አንድ ተጨማሪ የትግል ስልት መረጡ። ከአብዮት ጥበቃዎች፣ ከደርግ አጋር ድርጅት አባላትና ከመርማሪዎች ጋር አንድ ሰፈር በሰላም ኖረናል። ወጣቶችን ከጀርባ ሆነው በማስገደልም ሆነ ራሳቸው በተግባር እስካልተሳተፉ ድረስ ኢሃፓ ዞር ብሎም አያያቸውም ነበር። እነሱም ሳይሸማቀቁ ኖረዋል። ለምሳሌ ኢሃፓ ሊገላቸው ሲሞክር ያመለጡ ወይም ቆስለው የዳኑ ሰዎች አሁንም አሉ። እነሱም ከደርግ በኋላ በቀይ ሽብር ተካፋይነት ተከሰው በርካታ ዓመት ታስረው ተፈተዋል። ይህ የሚያረጋግጥልህ ኢሃፓ የሚተኩስባቸው ሰዎች ምን አይነት እንደነበሩ ነው። የኢሃፓ ጥይት የረጅም ጊዜ ሳይሆን ጊዜያዊ ጥቅም አምጥቷል ብሎ የእናንተ አባል ሞግቶኛል። የመግደል አራራ የነበረባቸውን ሰዎች እንደ ልባቸው እያፏጩ ወዲያ ወዲህ እንዳይሉ ከማድረግ አንጻር ከሆነ ጊዜያዊ ጥቅም ነበር። የተወሰኑ ሰዎች ግድያውን በመፍራት አርፈው የተቀመጡ አሉ። ከዚያም በላይ የኢሃፓ ጥይት ለጊዜውም ቢሆን አባላት ከቦታ ቦታ እንዲንቀሳቀሱ ነጻነት ሰጥቷቸዋል። ለጥቂት ቤተሰቦች እንባም ምላሽ ሰጥቷል። ልጆቻቸውን ባያገኙም ኢሃፓ የልጄን ደም ተበቅሎልኛል የሚሉ ነበሩ፣ አሁንም አሉ። በአጠቃላይ ስናየው ግን ከዚህ ውጭ የኢሃፓ የከተማ የጠመንጃ ትግል የፈየደው ነገር አልነበረም ብዬ አምናለሁ። ኢሃፓም ያሰበው አልሆነለት። ማን ነው ቀድሞ የተኮሰው? ኢሃፓ መንግስቱ ኃይለ ማርያም ላይ ሙከራ ሲያደርግ ነው የተጀመረው? ተው እንጂ። በመንግስቱ ኃይለ ማርያም ላይ ሙከራ ከመደረጉ በፊት ደርግ ኢሃፓዎችን አይገድልም ነበር የምትለኝ? ቀልደኛ ነህ። ይሄ የማን ቀደመ ጥያቄ አሁንም ድረስ ይገርመኛል። ይቺ የኢትዮጵያ ሕዝብ አስታጥቁን አታስጨርሱን ብሎ ሰላማዊ ሰልፍ ሲወጣ ነው አብዮት ጥበቃዎችን ያስታጠቅ ነው የሚለው የነ መይሶን ተረት ተረት ነች። ይታይ የኢትዮጵያ ሕዝብ ልጆቼ እየገደሉኝ ስለሆነ አስታጥቁኝና ልፍጃቸው ብሎ ሰላማዊ ሰልፍ ሲወጣ፣ ኢሃፓ ቀድሞ መግደል ስለጀመረ ነው እኛም የገደል ነው የምትለው ደግሞ የደርግ ቅርሻት ናት። ኢሃፓ ጥይት መተኮስ የጀመረው በ1969 ዓ.ም በመስከረም ወር ነው። ደርግ ግን ትችት የጀመረው ከሁለት ዓመት በፊት ነበር። ከ1967 እስከ 1968 ዓ.ም መጨረሻ ድረስ የረሸናቸው የኢሃፓ አባላት ብቻ ቁጥር ስፍር የላቸውም። ደርግ ከ1967 ዓ.ም ጀምሮ ያለማቋረጥ መግደሉን የሚያሳይ መረጃ የለም ነው የምትለኝ ወይስ እንደ ጋዜጠኛ የምርመራ አይነት ጥያቄ እየጠየቀኝ ነው? አገር በሚያውቀው 1968 ዓመተ ምህረት የሚያዚያ ወር ሰላማዊ ሰልፍ በመላው ኢትዮጵያ ያለቁት ሰራተኞችና ወጣቶች ምን ያህል እንደሆኑ ቁጥራቸውን የሚያውቅ እስካሁን የለም። ቁጥሩ ባይታወቅም ግልጽ ግድያ ነበር። በዚያን ቀን ግድያው በአዲስ አበባ ብቻ ሳይሆን የፋብሪካና የሰፋፊ እርሻ ባልደባቸው ክፍለ ሀገሮችም ጭምር ነበር። በተጨማሪም በጎንደር በሐረር እና በሲዳሞ በርካታ ግድያና የጅምላ ስርዓት ተካሂዷል። በ1968 ዓመተ ምህረት የሥራ ማቆም አድማ በህቡ ተንቀሳቅሳቸዋል ተብለው የአቃቂ ላባደሮች ሌሎች ሰራተኞች በተገኙበት ነው የተረሸሙት። የዚያን ዕለት በመቶዎች የሚቆጠሩ የኢህአፓ ደጋፊዎችና አባላትም ታስረዋል። በዚሁ ወራት አካባቢ ኑራኤራ በተባለው አካባቢ በሰላማዊ መንገድ ስብሰባ ሲያካሂዱ የነበሩ ሰራተኞችን የደርግ ታጣቂዎች ድንገተኛ ከበባ አድርገው እዚያው ገለዋቸዋል። በ1967 እና 68 በዋነኛነት የኢህአፓ አባል ያደረጋቸውና ድጋፍ የነበረው በላባደሮች መካከል ነበር። ስለዚህ ሰራተኞች ተገደሉ ስለ ኢህአፓ አልነበሩም እንዳትለኝ። አመንክም አላመንክም የኢህአፓ መሪዎች ደጋፊዎችና የሰራተኛ ማህበራትና የመምህራን መሪዎች ፍጹም ህቡ የገቡት ከዚያ የ1968ቱ ፍጅትና ማሳደድ በኋላ ነበር። በሲዳሞ ክፍለ ሀገር የገበሬዎችን አመጽ የመራው ኢህአፓ ነው በሚል 170 መምህራን፣ ዘማች ተማሪዎችንና ገበሬዎችን ደርግ የገደለው በ1968 ዓመተ ምህረት መጀመሪያ ወራት ነው። የጥቂቶቹ ሞት ምክንያት ወረቀት በትነዋል በሚል ነበር። በሰላማዊ ትግል ውስጥ የነበሩትን 120 የኢህአፓ አባላትና ደጋፊዎች ጊቤ በረሃ ወስዶ የፈጃቸው በወቅቱ ሻለቃ የነበረው ጌታቸው ሽበሺ በ1968 ግንቦት ወር ውስጥ ነበር። ክበበው ገብረ ጻድቅ በጅማ የኢህአፓ ጸሐፊ ከሞቾቹ መሃል ነበር። ይኸው ሻለቃ በወልቂጤ ወሊሶ፣ ናዝሬትና መሰል ከተሞች ውስጥ የኢህአፓ አባላት ናቸው ያላቸውን በመቶ የሚቆጠሩ የሰራተኛ ማህበራት መሪዎችን፣ መምህራንንና ተማሪዎችን የገደለው በ1968 ዓመተ ምህረት ነበር። ኢህአፓ የመራቸው የ1968 ዓመተ ምህረት የከተማ ትግሎች በሙሉ ሰላማዊ ነበሩ። በዚህ ዓመት አብዛኛው ያለቁት ላባደሮች፣ ገበሬዎችና መምህራን ነበሩ። የመጨረሻውና ኢህአፓን ያስደነገጠውን የደርግ እርምጃ በ1968 ዓመተ ምህረት ክረምት በደርግና አጋር ድርጅቶቹ የታቀደው ኢህአፓን የማጥፋት ውሳኔና እቅድ ነበር። ኢህአፓ የወለታ መሳሪያን የዘረፈው፣ የቁጭራ ባንክን የዘረፈው፣ መንግስቱ ኃይለማርያም ላይ የግድያ ሙከራ ያካሄደው፣ ተደጋጋሚ የሥራ ማቆም አድማ ሙከራ ያስደረገው የአባን የማጥፋት አዋጅ በታወጀ ማግስት ጀምሮ ነበር። በርግጥ የአባ በምንም መንገድ ጥይትን በጥይት መመለስ አልነበረበትም ካልከኝ አቋምህን አከብራለሁ። ሌላ የትግል ስልት መንደፍ ነበረበት ካልክም ሊያስኬድ ይችላል። እኔም ማልስማማው የአባ ቀድሞ ተኮሰ የሚለውን ነው። የአባ ቀድሞ ስለተኮሰ ነው ደርግ ግድያ የጀመረው የሚለው ለኔ እንቶ ፈንቶ ነው። ውሸት ሲደጋገም እውነት ስለሚመስል አንተም ያንኑ ያመንክ ይመስለኛል። የትኛው ሰው ነው ደርግና አጋሮቹ በ1967 እና 68 ሰው አልገደሉም ብሎ ማስረጃ የሚያቀርብ? ያባ በአባላቱ ግድያ እልህ ውስጥ የገባ በሚመስል ሁኔታ ነው የሰላማዊ ትግል የማይቻልበት ደረጃ ደርሰናል ብሎ ጥይትን በጥይት ለመመከት የተነሳው። 1967 እና 68 አንድም መሳሪያ ሳያነሱ ያለቁ ዜጎችን ቤቱ ይቁጠራቸው። ገንዘብ ስላላቸው፣ መኪና ስላላቸው ወይም ቆንጆ ሚስት ስላላቸው ብቻ የተገደሉት መች ተቆጠሩ? ያንን ማስረጃ አሰባስቦ የሚጽፈው ጠፍቶ ተረስቶ ቀረ። በኢህአፓ ልጆች ላይ የተፈጸመው ፍጅት እንደዚህ አይነቱን በግፍግፍ ያልተቁትን የንጹሐን ዜጎች ጉዳይ እንኳ አድበስብሶታል። አንድ እውነተኛ ትልቅ ፊልም ወይም ትልቅ መጽሐፍ ይወጣው ነበር። ያመመው ሰው ካልሆነ በስተቀር ማንም ሰው ደርግ ካልተኮሱበት አይተኩስም አይልም። ሌላውን ትተህ እንኳ የራሱን አጋር ድርጅት አባላት የመይሶንንና የወዝሊ ቁልፍ ሰዎችን እና ኃይሌ ፊዳ ስርዓቱን ከማገዝ ውጭ ምን አደረጉት? አቡነ ቴዎፍሎስን፣ የፕሮቴስታንቱን ቄስ ጉዲናን፣ የሙስሊሞቹን ሼህ የፈጀው ስለተኮሱበት ይሆን? የራሱን የፕሮፓጋንዳ ኃላፊ ደራሲ በዓሉ ግርማን የገደለው ከብዕር በስተቀር የትኛውን መትረየስ ተኩሶበት ነው? በእውነትስ ያ መጽሐፍ ያን የመሰለ ደራሲ የሚያስገድለው ነው? አብዴ ጉበኛንስ የትኛውን ጓንዴታ አጥቋኝቶት ነው ባልታወቁ ሰዎች ያስገደለው? ለማንኛውም በግሌ ማን ቀድሞ ተኮሰ ብዙ ትርጉም የለውም። ኢህአፓም ቀድሞ ተኮሰ እንበል። ደርግ ትውልድ መጨረስ ነበረበት? ሶስት እና አራት የአንድ እናት ልጆችን መግደል ነበረበት? ማለቂያ የሌላቸውን ነበረበት? መደርደር ይቻላል። የጠየቀኝ ጭፍጨፋውን ተመርኩዞ ታሪክ መተረክ ስላልሆነ ነበረበት የሚለውን እዚህ ላይ ልግታው። ከዚህም በላይ መናገርም አልፈልግም። በሁለታችንም መካከል ጸጥታ ነገሰ። ዝምታውን ለመስበር ከቤት ወጥተን እግራችንን አፍታተን ቡና ጠጣን። ማን ቀድሞ ተኮሰ የሚለው ጥያቄ ያበሳጨው መስሎኛል። ያም ሆኖ አንድ ጥያቄ ቀርታይ ነበር። ከተናደደ አይቀር ይጭስ ብዬ በሶማሌ ወረራ ተራው የኢህአፓ አባላት አቋም ምን እንደነበር፣ የህዝቡ ምላሽስ ምን እንደነበር ጠየቅኩት። ደርግ ፈልጎ ባያመጣውም የሶማሌ ወረራ የመሃል አገሩን የውጥረት አቅጣጫ ለማዞር ሳይጠቅመው አልቀረም። ለእኛ ለተቃዋሚዎቹ ግን ያመጣው ጥቅም አልነበረም። የእኛም አባላት እንዲሁ የሶማሌን ወረራ በበጎ ጎኑ አላዩትም። በግሌ በወረራው የፈነደቀ አባል አላጋጠመኝም። ድርጅታችን ወረራውን በተመለከተ አቋሙን በፍጥነት አልገለጸም። አባላት በተደጋጋሚ የሶማሌን ወረራ በተመለከተ የድርጅቱን አቋም ለማወቅ ቀን ተቀን ይወተውቱ ነበር። ኢህአፓ ያለምንም ማመንታትና በወቅቱ የሶማሌን ወረራ በመቃወም ህዝቡ ድንበሩን ማስከበር እንዳለበት መግለጽ ነበረበት። በጣም ዘግይቶ ነው መግለጫውን ያወጣው። በሰዓቱ አቋሙን መግለጽ ፓርቲያችንን በምንም መልኩ የሚጎዳው ነገር አልነበረም ብዬ አሁንም አምናለሁ። አሁንም ድረስ ያለኝ እምነት አገር ከፓርቲ በላይ እንደሆነች ነው። እንደ ባህል ሆኖ ማርክሲስት ሌኒስ ፓርቲዎች በህዝብ ያልተመረጠ መንግስት የሰው አገር ቢወርም ሆነ በሌላ አገር ቢወረር የሁለት አምባገነን መንግስታት የህዝብን አቅጣጫ ለማስቀየር የሚያደርጉት ጦርነት ስለሆነ መደገፍ የለብንም የሚል ቀመር ነበራቸው። ኢህአፓም እዚያ እምነትና በነባራዊው የሀገራችን ሁኔታ መካከል ጣብቂያ ውስጥ ገብቶ ስለነበር ነው አቋሙን በወቅቱ ሳያሳውቅ የዘገየው። ኢህአፓ በትክክለኛው ወቅት የሶማሌ መንግስት ወረራ ባለማውገዙ ደርጎቹና አጋሮቹ ስሙን ለማጥፋት ሳይመቻቸው አልቀረም። ኢህአፓ ከሶማሌ ጋር ሆኖ ወቅቶናል አይደል እንዴ ደርጎቹ የሚሉት? ኢህአፓ በፌርፌር ነው በኦጋዴን ነው በጎዴ ነው ወይስ በጅጅጋ ግንባር ከሶማሌ ጋር ተሰልፎ የኢትዮጵያን ሰራዊት የወጋው? የሚገርም እኮ ነው። ያንን ቀልድ ተወውና የደርግ ባለስልጣናትና ደጋፊዎቻቸው በጻፉት አንዳንድ መጽሐፍ ኢህአፓ አባላቱን በመከላከያ መዋቅር ውስጥ በማስገባት አሻጥር ይሰራ ነበር የሚል ነገር አንብቤያለሁ። በደርግ ሰራዊት ውስጥ ስለነበረው የኢህአፓ መዋቅር እንኳን እኔ ሁሉም የበላዮቻችን የሚያውቁ አይመስለኝም። ቀይ ሽብርን ለማምለጥ ድምጻቸውን አጥፍተው ወታደርነት የተቀጠሩ ልጆች ነበሩ። ደርግ ደግሞ ይመረጃ ነበረው። ስለዚህ ጦር ውስጥ ያነፈነፈ ማንነታቸውን ለመለየት ይሞክር ነበር። ማጋባም የተያዙትን የኢሃፓ ሰርጎ ገቦች ብሎ እንደረሸናቸው ሰምቻለሁ። እነዚህ ልጆች ግን አሻጥር ለመስራት ብለው ነው የገቡት የሚል እምነት የለኝም። ኢሃፓነታቸው ሳይታወቅ ወታደርነት ተቀጥረው በሶማሌ ጦርነት ደማቸውን ያፈሰሱ ብዙ ልጆች አሉ። በእኛ ልጅን እንኳን 3-4 ልጆች አሁንም በሕይወት አሉ። እንደማንኛውም የኢትዮጵያ ወታደር የሶማሌን ወረራ መክተዋል። ከቀይ ሽብር አምልጠው ታጠቅ ጦር ሰፈር የገቡ በመቶዎች የሚቆጠሩ ልጆች ነበሩ። የተለያዩ የቀበሌና የከፍተኛ ሰዎች ካልወሰድናቸው ብለው ሲጠይቁ ሻምበል ሞገስ የሚባል መኮንን እኛው አስተምረን እንመልሳቸዋለን ብሎ ከሞት ታድጓቸዋል። ልጆቹም ወታደር ሆነው ቀርተዋል። አሁንም በርካቶቹ አሉ። ሻምበሉ ሳይፈልግ የተወሰዱበት ጥቂት ልጆች ናቸው። ያውም በደርግ ጽህፈት ቤትና በማዕከላዊ ስለተጠየቀ። ለማንኛውም በጦር ውስጥ ተመድቦ አሻጥር ይሰራ ነበር ስለተባለው የኢሃፓ መዋቅር አላውቅም። ወታደር የነበሩ ልጆችም አልነገሩኝም። ሶማሌ እንድታሸንፍ የተቻላችሁን አድርጉ የሚል መመሪያ ኢሃፓ አልሰጠንም። እንዲያ ቢባል በግሌ ኢሃፓን ትቼ የምወጣው ያን ጊዜ ነበር። ከውጭ ወራሪ ጎን መሳሪያ ይዞ አገርን የመውጋት ሰብዕና በግለሰብ ደረጃ ሊኖር ይችላል፣ እንደ ትውልድ ግን አልነበረም። ለማንኛውም ታሪክ ጸሐፊዎች አስፈላጊ ነው ብለው ካመኑበት ያጥኑት። በእኛም ሆነ በደርግና አጋሮቹ ሲነገር አያምርም። ከዚህ ላይ ለጠይቀው የምችለው ነገር ያለ አልመሰለኝም። ትንሣኤ የሚያውቀውንና የራሱን ስሜት ነግሮኛል። በል ሰዲ ሰዲ እንበል ስለው ዛሬስ አፉር አፉር ነው አብሽቀኸኛል ብሎ ተያይዘን ወጣን። ምዕራፍ 7 የኛዎቹ። ከሳምንት በኋላ ስንገናኝ ኢሃፓ በቀጥታም ይሁን በተዘዋዋሪ ከህብረተሰቡ ድጋፍ ያገኝ እንደነበር ቀደም ብሎ ጠቆም አድርጎኝ ስለነበር በዚያ ዙሪያ እንዲያጫውተኝ ጠየቅኩት። የውስጥ አርበኞቻችንና ቀኝ ክንዶቻችን ስለሚላቸው የህብረተሰብ ክፍሎች ይተርክልኝ ገባ። የውስጥ አርበኞች ከወጣት ማህበር ሌላ የተወሰኑ የህብረተሰብ አካላት የኢሃፓ ቀኝ ክንዶች ነበሩ። በተለይ እናቶችና ታዳጊ ህፃናት ዋናዎቹ ነበሩ። ከዚህም በላይ በመንግስት መዋቅሮች ውስጥ አሰርገን ያስገባናቸው ሰዎች የጀርባ አጥንቶቻችን ነበሩ። ሁሉም ቀበሌዎች ውስጥ የእኛን ሰዎች ማስገባት አለብን ተብሎ ከበላይ በተነገረን መሰረት ተልእኮውን ለመፈጸም በዘመቻ መልክ ነበር የገባንበት። በዚያ መሰረት በእያንዳንዱ የቀበሌ ጽህፈት ቤት ውስጥ አንድ ወይም ከዚያ በላይ የእኛ ሰዎች ሰርገው ገብተዋል። በዚያን ወቅት እኛ የማናውቀው ምንም አይነት የቀበሌ ሚስጥር አልነበረም። የውስጥ አርበኞቻችን ከፍተኛ ግልጋሎት ለድርጅታችን አበርክተዋል። ቀበሌ 18 አባሎቻችን ሰርገው እንዲገቡ ካደረግንባቸው አንዱ ነበር። የሌሎቹን ትተን የዚሁኑ ቀበሌ ጉዳይ በምሳሌነት ልንገርህ። የእኛ አካባቢ መዋቅር ለተለያዩ ጉዳዮች የሚጠቀምባቸውን የቀበሌ ደብዳቤዎችና መታወቂያዎች የሚያገኘው ከዚሁ ቀበሌ ይመስለኛል። ለዋናው ፓርቲ ለተመሳሳይ ስራ ያገለግል የነበረው ከቀበሌ 07 ውስጥ ሳይሆን አይቀርም። በቀበሌ 18 ጽህፈት ቤት ውስጥ ሰርገው ከገቡ ሁለት አባላት ጋር የምገናኘው በዋነኛነት እኔ ነበርኩ። የውስጥ አርበኞቻችን አንጣሪው ተበቃና የቀበሌው ምክትል ሊቀመንበር ነበሩ። ከመንግስት ለቀበሌው የሚተላለፍ የሚስተር ደብዳቤዎች ሲኖሩ ዋናውን ሐሳብ በቃል ይነግሩኛል ወይም መረጃውን በእጃቸው ገልብጠው ይሰጡኛል። ድርጅታችን የሚፈልጋቸውን የቀበሌ ማህተም የተደረገባቸውን ደብዳቤዎችና ሌሎች ሰነዶችንም ሲሰጡኝ ወደ በላይ አስተላልፋለሁ። የሰርጎ ገቦቹ ተልእኮ አደገኛ ነበር ማለት ነው? በጣም እንጂ። በዚያ አባሎቻችን የሚያጋልጥ ተግባር በቀላሉ የሚፈጸም የሚመስላቸው የበላይ አካላት ያለማቋረጥ የመታወቂያ ደብተር ጥያቄ ያቀርቡልን ነበር። ለነገሩ እነሱም ወደው አይደለም። የሚሰደደው ሰው ሲበዛ አማራጭ አልነበራቸውም። ምክትል ሊቀመንበሩ ካንቴም ሁለቴ ላለመስራት አንገራግሮብኝ ያውቃል። እርዳታ ያለመስጠት ፍላጎት ሳይሆን አሁንም አምጡ የሚባለው የመታወቂያ ጉዳይና አስቸኳይ ነው የሚባለው ጥፊያ ነበር። ምክትል ሊቀመንበሩ መስፍን ቀበሌ የሚሰራው በተወሰኑ የሳምንት ቀናት ብቻ ነበር። ስለዚህ ማህተም ሁልጊዜም በእጁ አይገባም። ከላይ ቶሎ ላኩልን ይባላል። መስፍን በተባለው ፍጥነት መታወቂያውን ወይም ደብዳቤውን ማድረስ ያቅተዋል። በመንግስት የሚፈለጉት ልጆች ደግሞ ደብዳቤውን ወይም መታወቂያውን በጉጉት ይጠብቃሉ። ይህ ሁሉ ከሌሎች ስራዎቼ ጋር ተደራርቦ ለኔም የውጥረት መንስኤ ነበር። ችግሩን ያቃልላል በሚል አንድ ጊዜ የራስጌና የግርጌ ማህተም የተመታባቸው በርካታ ባዶ ወረቀቶች እኔ ጋር ተቀምጦ ነበር። የተወሰኑትን ወደ በላይ አካል አስተላልፊያቸው ነበር። ሆኖም ብዙ ሳይቆይ የቀበሌ ማህተም ስለተቀየረ እኔ ጋር ያስቀረኋቸውን ልንጠቀምባቸው አልቻለም። አንተ የደብዳቤዎቹን ይዘት ወይም መታወቂያ ስለሚሰራባቸው ልጆች አታውቅም ነበር? መታወቂያም ሆነ ደብዳቤ በቀበሌ በኩል የሚሰራላቸውን ሰዎች በቀጥታና በአካል አላገኛቸውም። ለምን እንደሚፈልጉትም የማውቅበት መንገድ የለም። አሰራራችንም አይፈቅድም። ዝርዝሩን እኔ ማየት ስለሌለብኝ የምንቀባበለው በታሸገ ፖስታ ውስጥ ነው። ያም ሆኖ በደርግ ይፈለጉ ለነበሩ አባላት መታወቂያ የበላይ አካላት ወደ ክፍለ ሀገራት ሲሄዱ የመሸኛ ደብዳቤ በታይፕ ተመትቶ ሲላክ ማህተም ማድረግ ሊሆን እንደሚችል እገምት ነበር። ይሄ መስፍን ያልከው ልጅ ምን አይነት ልጅ ነበር? መስፍንማ ጀግና ነበር። የብዙዎችን ህይወት የታደገ ራሱን ሊያጋልጥ በሚችልበት ሁኔታ የሚሳደዱ ልጆችና ለበላይ አካላት የሚፈልገውን መታወቂያና ደብዳቤ ማህተም በማድረግ ችግራቸውን አቃሏል። በተቃራኒው ግን መስፍን በኢህአፓ ያልተዘመረለት ልጅ ነው። እስር ቤት ሆነንና ከተፈታንም በኋላ አባላት መስፍንን እንደ ፈሪ ቆጥሮት ነበር። ያን ስሰማ ደርግ የነበረበት ዘመን ስለሆነ ከመስፍን ጋር ሰርቻለሁ ፈሪ አይደለም ብዬ ልመሰክርለት ባለመቻሌ ውስጤ ነበር የሚቃጠለው። የመስፍን ደፋር አልነበረም ሐሜት መነሻ የእሱን የውስጥ አርበኝነት ተሳትፎ ካለማወቅ ነበር። ልጁ ከውስጥ አርበኝነቱ በተጨማሪ የህዋስ መሰረታዊ ድርጅት አባል ነበር። እዚያ የሚያውቁት ልጆች ናቸው። በቀስቀሳ በወረቀት ብተናና በስብሰባ ላይ ለመገኘት አይፈልግም ይሉ የነበረው እሱ ግን በነበረበት ድርብ ኃላፊነት ጥንቃቄ ማድረግ ነበረበት። እንዲያውም ከነሱ ጋር መገናኘትም አልነበረበትም። የሚፈልጉትን የማያደርግላቸውም ለዚህ ነበር። በአንድ ወቅት ሁሉም የውስጥ አርበኞቻችን አስፈላጊ ነው ብለው እስካመኑ ድረስ ከሌሎች ኮሚቴዎች እንዲወጡ ተነግሯቸው ነበር። ሙሉ በሙሉ ግን ተግባራዊ አልተደረገም። እንዴት ሳይገደል ቀረ? መስፍኔ በጣም ጎበዝ ልጅ ነበር። ሚስጥሩ ሳይገልጽ ታስሮ ተፈቷል። በተራ የሴል ይሁን የቤዚክ አባልነት ሂሳብ ተለቋል። መስፍን በታሰረበት ወቅት ለኢሃፓ ያደረገውን ገዛ ለመርማሪዎች አልተናገረም። እንዲያ ቢያደርግ ኖሮ ከሞት አይተርፍም ነበር። እስከማቆም ድረስ የኔንም ስም በመርመራ ወቅት አልተከሰም። ቢናገር ኖሮ የታሰርኩት ማዕከላዊ ምርመራ ቢሆንም አስመጥተው ይጠይቁኝ ነበር። ከተፈተን በኋላ በህመም ምክንያት ያለድሚው ከዚህ ዓለም በሞት ተለየ። ነፍስን በገነት የኛ ጀግና። ሌላ አንድ ጨምርልኝ በእናት። ቀኝ ክንዶቻችን ሌሎች በመንግስት የማይተረተሩ የህብረተሰብ ክፍሎችም የኛ ቀኝ ክንዶች ነበሩ። ለምሳሌ እናቶች ወደር የሌለው አስተዋጽኦ ለድርጅታችን አበርክተዋል። እኔ ማውቀውና በቀጥታም ግንኙነት የነበረኝ ከትኬት ዋቡ ጋር ስለነበር ያስታወስኩትን ያህል ትንሽ ልንገርህ። የሌሎቹን ማንነትና ዝርዝሩን ስለማላውቅ ባውቅም ቅንጭብጫቢ እንዳይሆን ልተወው። ትዝ ይልህ እንደሆነ የቃለ መጠይቅህ የመጀመሪያ ቀን የነገርኩህ ሴት ናቸው። የወጣት ማህበር ሊቀመንበሩ ትንሣኤ ከየት ተመረቀ ሲላቸው ከጎጃም በቅኔ በዱጋ ያሉት። አዎ አዎ፣ ፎቶግራፋቸውንም አሳይተኛል። ብዙ ሰው እትዬ ተዋቡ ነው የሚላቸው። ቀጭንና ረዘም ያሉ የልጆች እናት ናቸው። የተዋወቅ ነው የቀበሌያችን የወጣት ማህበር አቋቁመን ማታ ማታ በነጻ ትምህርት ማስተማር በጀመርንበት ወቅት ነው። እትዬ በተፈጥሯቸው ከፍተኛ ንቃት ያላቸውና የሚያምኑበትን ለመናገር ወደ ኋላ የማይሉ ነበሩ። የ1966 አብዮትና ክስተት ከሳቸው ሰብዕና ጋር የሚስማማ ይመስላል። በመንግስት መስሪያ ቤት ውስጥ የጽዳት ሰራተኛ ነበሩ። የ1968 መንግስት ለተወሰነ ጊዜ ፈቅዶት የነበረው የሰራተኞች የውይይት ክበብ ንቃታቸውንና ድፍረታቸውን በይበልጥ ያሳደገላቸው ይመስለኛል። ከትዬ ተዋቡ ጋር ለመግባባትና ለመቀራረብ ብዙ ጊዜ አልፈጀብኝም። የሁለታችንም ቤት ብዙም አይራራቅም። ወደ ዋናው የቦሌ መንገድ ለመሄድ ከቤቴ ስወጣ አንዱ አማራጭ መንገዴ በሳቸው በር ላይ ስለሆነ ባንፈላለግም ሁል ጊዜ እንገናኛለን። በጥቂት ጊዜ ውስጥ በጣም ተቀራርበን ወዳጆች ሆንን። ቀስ በቀስ ጨዋታችን ወደ ፖለቲካ ተሸጋገረ። የድርጅታችንን ጋዜጦች አነብላቸዋለሁ። ጥያቄ ጠይቁኛል፣ እመልሳለሁ። በተለይ በሴቶች ጉዳይ ላይ የሚያጠነጥን ርዕስ ያለው የእኛን ጋዜጣ እና ተመሳሳይ ጽሑፎችን በመጀመሪያ የማነብላቸውና የምሰጠው ለሳቸው ነው። ወረቀቶቹ በመንግስት ህገወጥ ስለሚባሉ በጥንቃቄ እንዲይዙና የሚያምኑበት ሰው ውጭ ለማንም እንዳያስተላልፉ በጥብቅ ስለነገርኳቸው የህቡ ስራን ገና በጠዋቱ ነው ያስለመድኳቸው። ጭራሽ ከገመትኩት በላይ የማነብላቸውን ወረቀት የሚቃጠልና የሚቀመጥ በሚል ለሁለት ይከፍሏቸው ነበር። በሳቸው ስሌት የንድፈ ሐሳብ ትንታኔ ያላቸው ወረቀቶች ሌሎች እንዲያነቧቸው መተላለፍ ስላለባቸው ይቀመጣሉ። ቀሪዎቹ ደግሞ የደርግን እስራትና ግድያዎችን የሚያጋልጡት እንደ ዜና የሚቆጠሩ ስለሆነ ተነበው መቃጠል አለባቸው። ሁለት ወር ባልሞላ ጊዜ ውስጥ እትዬ ተዋቡ የምሰጣቸውን የወረቀትና የጋዜጣ ብዛት እንድጨምርላቸው መጠየቅ ጀመሩ። መስሪያ ቤት ጓደኞች አሉኝ ማንበብ ይፈልጋሉ ሲሉኝ እየጨመርኩ ሰጣቸዋለሁ። ቆየት ብሎ የአንድ ቀበሌ የህዋስ አባላት ከሚፈልጉት ብዛት ጋር የሚቀራረብ የእኛን ጋዜጣ መውሰድ ጀምረው ነበር። የድርጅቱ አባል ነበሩ ማለት ነው? እኔ አባል አላደረኳቸውም። አባል ስለመሆናቸውም ማረጋገጫ የለኝም። መስሪያ ቤታቸው የእኛ ሰዎች ቀርበዋቸው ይሆናል። እዚያም አባል ይሆኑ አይሆኑ አላውቅም። እኔ ፈለኳቸው በእኔም ከፍ ያሉ ስለሆኑ ሴትም ስለሆኑ በያባነትም ስለማይተረጠሩ በክፉ ቀንም ድርጅታችንን ያግዛሉ ከሚል ነበር። እንዲያውም ከሌሎች የእኛ አባላት ጋር ግንኙነት እንዲኖራቸው በውስጤ በጭራሽ አልፈልግም ነበር። ምክንያቱም ግንኙነታቸው በሰፋ ቁጥር ሊጋለጡ ይችላሉ የሚል ፍርሃት ነበረኝ። ከኔ ጋር የነበራቸው ግንኙነት ልክ እንደ ያባ ደጋፊ ነበር። ወራዊ መዋጮም ከሚያዋጡ ደጋፊዎቻችን አንዱ ነበሩ። ከሌሎች ዴሞክራት አጋሮቻችን ከምንሰበስበው ብር ጋር ጨምሬ ወደ በላይ አካል አስተላልፍ ነበር። እትዬ ከማንኛውም አባል ባልተናነሰ ፍጹም ንቁ ተሳታፊ ነበሩ። በሰፈራችን ውስጥ የተወሰኑ እናቶችን የኢህአፓ ደጋፊና ተሳታፊ እንዳደረጉ ነግረውኛል። እኔም ማውቀው ግን አንደኛዋን ብቻ ነበር። የሰፈሬ ልጅ እናት ነበሩ። እትዬቱ አቡ ለእኔና ለኢህአፓ የዋሉት ውለታ እስከ መቼም አረሳውም። እቤቴ ለማስቀመጥ የማልችላቸውን ብዛት ያላቸው ጋዜጦች፣ ገንዘብና የመፈክር ጨርቆች በተለያየ ጊዜ አስቀምጠውልኛል። ከዚህም በላይ መጠለያ ለሚፈልጉ አባላት በተደጋጋሚ ቤታቸው መጠለያ በመስጠት አገልግለውናል። የሚገርም ነው። እስቲ እሳቸው ስለሰሩት ስራ አንድ ሁለት ምሳሌ ንገረኝ። በተለያየ ጊዜ የድርጅቱን ብር እንዳስቀምጥ እየተጠየቅኩ እቤቴ አስቀምጥ ነበር። አንድ ጊዜ መኖሪያ ቤታችን ቀለም ይቀባ ስለነበር ቤተሰብ እቃ ወዲህ ወዲያ ሲያደርጉ ብሩን ያገኙብኛል በሚል ፍራቻ ለትዬ ተዋቡ አደራ ሰጠዋቸው። የበላይ አካላት ቆጥረው ስለማይሰጡኝ ቆጥሬም ስለማላስረክብ ምን ያህል ብር መሆኑን አላስታውስም። 20,000 ብር እንደማያንስ ገምታለሁ። ታዲያ አንድ ቀን ብሩን የበላይ አካል በአስቸኳይ ስለፈለገው ወዲያውኑ እንዳመጣ ተነገረኝ። ገንዘቡን በተባለው ሰዓት ውስጥ ማድረስ እንደማልችል ለልጁ ነገርኩት። ምክንያቱ ደግሞ እትዬ ከስራ እስኪመለሱ መጠበቅ ስለነበረብኝ ነው። ታዲያ ወደ ማታ ነው ላደርስልህ የምችለው አልኩት። የማምነው ሰው ቤት ማስቀመጥ ጥፋት ሳልመሰለኝ ነበር እውነቱን የነገርኩት። ይህን ጊዜ አበደ። ብሩ ስላለበት ቤት፣ ስለ ሴትየዋና ስለ ግንኙነታችንም ነግሬው ወረቀቶችም አስቀምጣለሁ ስለውማ ቀንድ አበቀለ። ያንተ ቢጤ አካባጅ ነው። በል በእናትህ አትቀልድ፣ መጨረሻውን ንገረኝ። እኔ ብቻ አደራ የተሰጠኝን ገንዘብ ለደጋፊዎቻችን ይቅርና ለአባልም ቢሆን አደራ መስጠት ትልቅ ስህተት ነው በማለት እንደ ሕፃን ልጅ ተቆጣኝ። ሴትየዋን ሙሉ በሙሉ እንደማምናቸውና አስተማማኝ ስፍራ እንደሚያስቀምጡት ብነግረውም ሊቀበለኝ አልቻለም። ብሩንም እስከ ማታ መጠበቅ እንደማይችልና በምሳ ሰዓት አካባቢ እንዳመጣለት በማስጠንቀቂያ ይሁን በማሳሰቢያ መልክ ነግሮኝ ደህና ዋል ሳይለኝ ጥሎኝ ሄደ። እንደዛ ያጣደፈኝ በጣም ስለተናደደ ሊቀጣኝ ፈልጎ ነው የመሰለኝ። የኢህአፓ አለቃ ይቆጣል እንዴ? ወሬኛ መፈተት ነው። የኢህአፓ ቤት አለቃ የለም፣ መስሪያ ቤት መሰለህ እንዴ? ከልጁ እንደተለየው አንድ ሀሳብ መጣልኝ። አንበሳውን ታናሽ ወንድሜን ቴዲን እትዬ ተዋቡ መስሪያ ቤት ላኩት። በጣም እንደምፈልጋቸውና ጊዜ ሳያጠፉ በአስቸኳይ እንዲመጡ እንዲነግራቸው ነበር። አንድ ሰዓት ባልሞላ ጊዜ ውስጥ እትዬ ፈቃድ እንኳ ሳይጠይቁ ከቻሉ። ሳገኛቸው በጣም ደንግጠዋል። እሳቸው የገመቱት ብሩ እሳቸው ጋር መሆኑን መንግስት ስለደረሰበት በአስቸኳይ እንዲያሸሹ መስሏቸዋል። ብሩን ለመውሰድ ብቻ መሆኑን ስነግራቸው እብድ ሆኑ። ምን ጦርነት መጣ? ይህን ያህል ምን ያስቸኩላል? ማታ እስክመጣ ብትጠብቁ ምን ትሆናላችሁ? የልጅ ስራ አትስሩ። እሳቸውም እንደ ሕፃን ልጅ ተቆጡኝ። ምንም መልስ አልነበረኝም። በሁለት አካባቢዎች መሃል እንደ ጣሳ ተጨራመጥኩ። ከስድብ የማይተናነስ ቁጣዬን እንደ ክሊን ውጪ ብሩን ተቀብዬ ወደ ልጁ ከነፍኩ። ከአንድ ሳምንት በኋላ የኔን ስህተት በመንተራስ ሌላ ቁጣ ከበላይ አካል መጣ። አባል ያልሆነ ሰው ቤት የድርጅቱን ዕቃ እንዳታስቀምጡ የሚል ማሳሰቢያ ለሁሉም አባላት መልእክት መጣ። ይሄ ማስጠንቀቂያ አሁን ትዝ የሚላቸው የኛ ልጆች ካሉ በእኔ የተነሳ መሆኑን እንዲያውቁልኝ እፈልጋለሁ። አንተ እኮ ገና ከመነሻው አንድ ጆንያ ሙሉ የሀባ ጋዜጣ ዱከም ሄደህ አደራ የሰጠህ ሰው ነህ። ያውም አገር እንዲያዩ ቤት ውስጥ በገመድ አስረህ ያንጠለጠልክ። ለአንተ ማስጠንቀቂያ መሰጠት የነበረበት ያኔ ነበር። የአባላት የግል ፋይል የሚያዝ ቢሆን ኖሮ ሁለተኛ ጊዜ ስለሆነ ትባረር ነበር ስለው እንባው እስኪወርድ ነው የሳቀው። አሁን ተሳካልህ፣ አገኘኸኝ። ጭራሽ ከዚያ ጋር አያይዤው አላውቅም ነበር። እናልህ ከላይ የተላከው መልእክት አልበቃ ብሎ ጸሐፊዬ በተራው ለብቻዬ ያነጋገረኝ። አባል ያልሆነ ሰው ቤት ብር እንዲቀመጥ አድርገሃል። አባል ቢሆንም እንኳ እቃው እንዲቀመጥ የተፈለገው አንተ ጋ ነው። ማስቀመጥ እችላለሁ ብለህ ነው አደራ የተሰጠህ። ይህ ድርጊትህ ትልቅ ስህተት ስለሆነ ከአሁን በኋላ እንደዛ እንዳታደርግ አይነት ጠንካራ ወቀሳ እንደተላከ ነገረኝ። ላስረዳው ሞከርኩ። ምንድን ነው የምታስረዳው? ምክንያቱን ነዋ። እንደ ሌሎቹ መሰለህ እርጋታ የተላበሰ ጥሩ አድማጭ ስለነበር ድርጊቱን እንደ ትልቅ ስህተት አልቆጠረውም። እናም ተጽናናው። በዚህም ተበራትቼ የድርጅቱን ወቀሳ ከልቤ ሳልቀበለው ቀረው። ድርጅቴንም ቀጠልኩበት። አትለኝም አንተ ያመሃል እንዴ? ምን ያመኛል? ልክ ነበርኩ። ዋናው ምክንያቱ ከኔ በላይ የትየተዋቡን የሚያውቅ ሰው የለም የሚል ነበር። እሳቸው ከኔ በስተቀር ማንም አያውቃቸውም። በደርግ ላይ ከነበራቸው ከፍተኛ ጥላቻ ባለፈ ለኢህአፓ የነበራቸው ክብርና ፍቅር ወደር አልነበረውም። ከጸጥታም አኳያ ቢሆን የእሳቸው ቤት ከእኔ ቤት በጣም በተሻለ አስተማማኝ ነበር። በመጀመሪያ እድሜያቸው፣ ቀጥሎ ሴትነታቸው አያስጠረጥራቸውም። ከዚያም በላይ ቤታቸው የደህንነት ሰዎችን ትኩረት አይስብም። በዚህ የተነሳ ራሴ ሙሉ ኃላፊነቴን ወስጄ የድርጅቱን ወቀሳ ችላ ብዬ ማስቀመጥ ካለብኝ አስቀምጥ ነበር። እስክታሰር ድረስም ቀጥዬበታለሁ። በአጋጣሚ እኔ ስታሰር እትዬ ተዋቡ ጋር ምንም ነገር አልነበረም። ምናልባት የሆኑ ወረቀቶች ይኖሩ ይሆናል፣ ረስቼዋለሁ። እትዬ ያለምንም ሳንካ ታማኝነታቸው እስከ መጨረሻው ተወጥተዋል። ሁሉም ነገር አልቆ ታስሬ ከተፈታው በኋላም ወዳጅነታችን ቀጥሎ ነበር። እንደ ስጋ ዘመዴ ነበር የማያቸው። ብዙ ዓመት ቆይተው በህመም ምክንያት አረፉ። ሞታቸውን ቆየት ብዬ ስለሰማው ቀብር ባልደርስም የቤታቸው ሄጄ ከልቤ አለቀስኩ። ነፍሶን በገነት ያርግልን እትዬ። ጠቅላላ ፕሮግራማችን በዚሁ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
Thank you.